ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ።
ከሌሎች የሚማር ማኅበረሰብ ብልህ በመሆኑ ክፉ ነገር ኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ የቀረበበት ውይይት ዋሽንግተን ዲሲ ላይ ተካሂዷል። ሰሞኑን
ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩአሉ። ካለቁ በኋላ ሰጥቶ መቀበል መደ እንቀመጥ ወጠረጴዛ ዙራ እያሉ ሁሉም ይቀመጣል። ያለቀውም የሞተውም ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማረው። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማረው። ግን በራስ ስህተት ሲማር ዋጋው እስከ ህይወት ድረስ ነው። የራስን ነው የሚያስቀምጠው።
አቶ ሽመልስ ኪታንጮ ይባላሉ። ኢትዮጵያን እናድን በሚል ርዕስ በተካሄደ ውይይት ላይ ትንታኔ ሰጥተዋል። ዘገባለን።
በስርዓተ ትምህርት ጉዳይ ላይ የሚናገሩ ባለሙያ ይዘናል። ዛሬ
ፍኖተ ካርታ መወያያ ዶኩመንት የወጣውን ነው ያነበብኩት። በአግባቡ አንብቤዋለሁ። በባለሙያዎች ነው የተሰራው። ጥናቱ የተጠናው በባለሙያዎች ነው። በሀገሪቱ የተሻሉ የተባሉት ምሁራን የተካፈሉበት ነው እና የባለሙያዎች ስራ መሆኑን አይቻለሁ። ከፍተኛ የሆነ አሃዛዊ መረጃ አለው። ያለውን ችግር በትክክል ያሳያል። የችግሩን ምንጭ ግን በትክክል ሊያሳይ አልቻለም።
ዶክተር አዳነ ካሳ ይባላሉ። ይዘናቸዋል። ከምሽቱ ዝግጅቶች ጋር አብረናቸው የምናመሸው ጽዮን ግርማና
ሶሎሞን አባተነን። ጤና ይስጥልኝ ክቡራትና ክቡራን፣ እሁድ ህዳር 14 2012 ዓመተ ምህረት።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ሲዳማ ክልል ሆኖ ለመደራጀት የሚያስችለውን ድምፅ ማግኘቱን መሰማት ተከትሎ የክልል መንግስታት መልካም ምኞታቸውን እየገለጡ ነው። የክልል አስተዳደሮቹ በመግለጫቸው የእውነተኛ ፌዴራሊዝም ማሳያ ነው ማለታቸውን ጠቅሶ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በበኩላቸው የሲዳማ ህዝበ ውሳኔ ፓርቲያቸው ብልጽግና ጨፍላቂ አለመሆኑን ማሳያ ነው ማለታቸውንም ዘግቧል።
ስዳማ በክልል ለመደራጀት የሚያስችለውን ውሳኔ ህዝብ በማድረግ 98 በመቶ ድምፅ ማግኘቱን የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ማምሻውን ባወጣ መግለጫ ይፋ ማድረጉን ተከትሎ መልካም ምኞትን በመግለጽ ቀዳሚ የነበረው የትግራይ ክልላዊ መንግስት ሲሆን አንቀጽ 39ን በመጥቀስ ራስን በራስ የማስተዳደር መብት በማንም የማይገርስስ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሉዓላዊነት መገለጫ ነው ብሏል። ትላንት ባወጣው መግለጫው የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ በበኩላቸው በሰላማዊ ሁኔታ የተከናወነው ስዳማ ውሳኔ ህዝብ ብዛነትን ያማከለ እውነተኛ ፌዴራሊዝም ተግባራዊ የተደረገ መሆኑን ያሳያል ነው ያሉትም። የስዳማ ህዝብ ለዘመናት የነበረውን ከሌሎች ብሔር ብሔረሰቦችና ህዝቦች ጋር የመኖርን እሴት አጠናክሮ እንደሚቀጥል ምንም ጥርጥር የለኝም ብሏል። የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስትም ስዳማ በክልል ለመደራጀት የሚያስችለውን ድምፅ በማግኘቱ ለስዳማ ህዝብ የእንኳን ደስ አላችሁ መልእክት አስተላልፏል። የክልሉ ህዝቦችም ለዘመናት ያቆዩትን አብሮነትን በማስቀጠል ሂደት ውስጥ መላው የክልሉ ህዝብ የላቀ አስተዋጽኦ እንዲያበረክቱ የክልሉ መንግስት ጥሪ አቅርቧል። የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጣፌ ማህመድ በበኩላቸው ዛሬ በሰጡት መግለጫ በሰላማዊ መንገድ የተከናወነው የስዳማ ውሳኔ ህዝብ ብዝሃነትን ያማከለም እውነተኛም ህብረ ብሔራዊ ፌዴራሊዝም ተግባራዊ የተደረገበት መሆኑን እንደሚገልጽ ተናግሯል። አሁን የተገኘው የውሳኔ ህዝብ ውጤት የስዳማን ክልልና አገሪቱን ወደ ብልጽግና የሚያሻግራት ድልድይ ሊሆን እንደሚችልም ያላቸውን እምነት ገልጸዋል። አቶ ሙስጣፌም ከምንጊዜም በላይ እጅ ለእጅ ተያይዘን አገራችንን በፖለቲካ በምጣኔ ሀብት በማህበራዊና በውጭ ግንኙነት ዘርፎች ያገኘችውን ተቀባይነት ይበልጥ ለማጠናከር በጋራ እንስራ ስሉም ወንድማው ጥሪ አቅርበዋል። የወላይታ ዞን አስተዳደርም የስዳማ ህዝብ የራስን በራስ የማስተዳደር የዘመናት ህገ መንግስታዊ ጥያቄ ከረጅም ጊዜ ትግልና መስዋዕትነት በኋላም የተገኘ በመሆኑም የተሰማውን ደስታ በዞኑ መንግስትና በህዝብ ስም ገልጿል። የወላይታና የስዳማ ህዝቦች ትስስር ለዘመናት የቆየና በቀጣይም አብሮ የሚኖር እንዲሁም ባህላዊ እሴቶችን በማጎልበት የሁለቱ ወንድም ህዝቦችን ትስስር በማጠናከር የሚቀጥል ነው ብሏል። የአማራ ብሔራዊ ክልላዊ መንግስትም ውሳኔ ህዝቡ በሰላማዊ ህጋውና ሁሉን ተሳታፊ ሆኖ በመተናቀቁ የህዝቦች ጥያቄ ህጋዊ ስርዓትን ተከትሎ መፍታት እንደሚቻል የሚያሳይ ነው ብሏል። ጨፍላቂ የሆነ ፓርቲ የስላማ ህዝብ የራሱን እድል በራሱ እንዲወስን አይፈቅድም ሲሉ ጠቅላይ ሚኒስትር አብይ አህመድም ተናግሯል። የስላማ ህዝብ 10ኛው የኢትዮጵያ ክልል ሆኖ እንዲደራጅ የሚያስችለውን የውሳኔ ህዝብ ድምጽ ካገኘ በኋላ ጠቅላይ ሚኒስትር በሰጡት የመጀመሪያው አስተያየት ውሳኔ ህዝቡ የብልጽግና ፓርቲ ጨፍላቂ ስላለ መሆኑ አንድ ማረጋገጫ መሆኑን ጠቁመዋል። የጠቅላይ ሚኒስትሩ አስተያየት የብልጽግና ፓርቲ ጨፍላቂ ነው፣ ፌዴራሊዝምን ያጠፋል በሚል ለሚሰነዘሩ አንዳንድ አስተያየት የተሰጠ ምላሽ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ስዳማ ውሳኔ ህዝብ የተናገሩት በአማራ ዲሞክራሲያዊ ፓርቲ አዴፓ 39ኛው ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በሂሮሺማ በናጋሳኪ ለካቶሊክ እምነት ተከታዮች ባሰሙ ንግግር የጸረ ኒውክሌር መልእክቶችን አስተላልፈዋል። የ82 ዓመቱ አቡነ ፍራንሲስ 100,000 ሰዎች በሁለተኛው ዓለም ጦርነት ወቅት ዩናይት ስቴትስ በጣለችው የአቶሚክ ቦምብ ያለቁባቸውን አካባቢዎች ከመመልከታቸው አስቀድሞ ነው ትላንትና ቅዳሜ ቶኪዮ የገቡት። የጸጥታ ኃይሎች በዛሬው ዕለት ደቡብ ኢራቅ ውስጥ በተቃውሞ አድራጊዎች ላይ በከፈቱት ተኩስ 5 ሰዎችን ገድለው ሌሎች በርካቶችን ማቁሰላቸውን የፖሊስና የሆስፒታል ምንጮች አስታወቁ። ሌሊቱን በከተማይቱ ከሚገኙ 3 ድልድዮች አቅራቢያ የተሰባሰቡትን ተቃዋሚዎች ለመበተን የጸጥታ ኃይሎች ተኩስ መክፈታቸውንና አስለቃሽ ጢስ መጠቀማቸውን ነው ምንጮቹ ያመለከቱት። የቆሰሉ ሰዎች ቁጥር ከ50 በላይ መድረሱንም ዘግበዋል። በሌላ ተያያዥ ዜና በአስራ አቅራቢያ ከሚገኘው ከዋናው የኡም ቃስር ወደብ አካባቢ የመንግስት የጸጥታ ኃይሎች የወሰዱት እርምጃ የተቃውሞ ሰልፈኞችን ለመበተን በከፈቱት ተኩስ 2 ሰዎች ሲገደሉ ሌሎች ቁጥራቸው ከ70 በላይ የሚሆኑ መቁሰላቸውን የሆስፒታልና የፖሊስ ምንጮች አረጋግጠዋል። ሰልፈኞቹ የጸጥታ ኃይሎች ያጠሯቸውን ወደ ወደቡ የሚያደርሱ መንገዶች እንዲከፈቱ ለማድረግ ወደዚያው መምጣታቸውን የተነገረው። ከትላንት በስቲያ አርብ የኢራቅ ጸጥታ ኃይሎች ወደ ወደቡ የሚያስገባውን በር የዘጉት ተቃዋሚ ሰልፈኞችን በኃይል መበተናቸውም በጊዜው ተዘግበዋል። ይህ በእንዲህ እንዳለ በባግዳድና በአንዳንድ ደቡባዊ የአገሪቱ ከተሞች ለሳምንታት የተካሄዱት የተቃውሞ እንቅስቃሴዎችና ያለመረጋጋቱ መቀጠሉ ታውቋል። ዛሬ በጊኒቢሳው ጊኒቢሳውያን ፕሬዚዳንታቸውን ለመምረጥ ድምጻቸውን ሲሰጡ ውለዋል። አገሪቱን በማስተዳደር ላይ የሚገኙት ፕሬዚዳንት ሆዜ ማሪዮ ቫዝ ምዕራብ አፍሪካዊቱን ጊኒቢሳውን ለቀጣዩ 4 ዓመታት ለመምራት ከሚፎካከሩት 12 እጩዎች አንዱ ናቸው። ፕሬዚዳንት ሆዜ ማሪዮ ቫስ በጊኒ ቢሳው ታሪክ በዲሞክራሲያዊ መንገድ ተመርጠው የስልጣን ዘመናቸውን ለማጠናቀቅ በመብቃት የመጀመሪያው ፕሬዚዳንት ሆነዋል። ፕሬዚዳንት ቫስ ዳግም ተመርጠው አገራቸውን ለማስተዳደር ዝግጁ ቢሆኑም የቀድሞውን ጠቅላይ ሚኒስትሮች ካርሎስ ጎሜስ ጁኒየርንና ዶሚኒጎስ ሳሞስ ፔሬራን ጨምሮ ከበርካታ ተቀናቃኞቻቸው ጥብቅ ፉክክር ገጥሟቸዋል። አሸናፊዎቹ ከምራጩ ድምፅ ከ50 በመቶ በላይ ድምፅ ካላገኘ በአገሪቱ የምርጫ ሕግ መሰረት ዳግም ሌላ ምርጫ በሚቀጥለው ወር ይካሄዳል። ጊኒቢሳው በፖለቲካ አለመረጋጋት፣ በድህነት፣ በሙስናና በአደገኛ ዝውውር ባስከትሏቸው ፈተናዎች ክፉኛ የላሸቀች ሀገር መሆኗ ይታወቃል። 1.8 ሚሊዮን ሕዝብ ያላት የቀድሞይቱ የፖርቹጋል ቅኝ ግዛት ሀገር የነበረችው ጊኒቢሳው በዓለም ላይ በድህነት ከቆረቆዙት ሀገሮች መካከልም አንዷ ናት። አድማጮች፣ ለሰዓቱ የዓለም ዜና የተመደበ ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ህዳር 14 2012 ዓመተ ምህረት ምሽት ፕሮግራም ነው።
የሰሩበትን ዘመን ማመስገኔ መቼም በግድ የነበርኩበት ዘመን ስለሆነ እሱ የታወቀ ነገር ነው። በጠቅላላው በእነሱ የአሁኑ ዘመን ደግሞ በጣም ግሩም ዘመን ነው። ነጻነት ያለበት ሀሳብን በስፋት የመግለጽ ህዝብን ከህዝብ ጋር ይበልጥ መገናኘት ዘመን ስለሆነ በጣም የምወደው ዘመን ነው። በጠቅላላው አሁን ግዜ መቸም ያሉት ወጣቶች አደንቃለሁኝ ደሞ እድለኞች ናቸው ብዬ ገምታለሁ። ምክንያቱም ዘመኑ ራሱ የእውቀት ሐሳብን በሙሉ ነጻነት ለመግለጽ የሚቻልበት ዘመን ስለሆነ በዚህ በኩል ደግሞ እድለኞች ናችሁ ብዬ የዘመኑን ወጣቶች ደግሞ ስለ እድላቸው አመሰግናቸዋለሁ።
በ94 ዓመት እድሜያቸው ሰሞኑን ያረፉት አሃዱ ሳቡሬ አስክሬን ስርዓተ ቀብር ከትላንት በስቲያ ተፈጽሟል።
አባቴ አሃዱ የአገር ቅርስ ነው እና ሀዘኑ ለሁላችንም ነው፣ ለኢትዮጵያውያኖች በሙሉ ነው፣ ለአገር ነው። ኢትዮጵያ ልጇን ታላቅ ልጇን ያጣችው
እዚህ ሀገር በ88 እና ከዛን ጊዜ ጀምሮ እዚህ ሲመጡ በሳምንታት ውስጥ እንደመጡ አቃቸዋለሁ። በቅርብ በጣም በጣም አዝኛለሁኝ። ለኔ ያው በልጅነቴም እንኳን ገና 30 ሳይሞላኝ ነው የማቃቸው። ነገር ግን ልክ እንደ ኩያ እንደ ጓደኛ አርገው ነው የሚያዩኝ የሚቀርቡኝ። እኔም ደግሞ ያው እንደ አባትም እንደ ጓደኛም እንደ አጎትም አብረን ብዙ ጊዜ አጥፍተናል። አባዱ ሰውን እንደው በሰውነቱ እኔ እንዲነኝ እንዲነበርኩኝ ይሄ እዚህ ስልጣን ላይ ነበርኩና የሚባል ምንም አንዲት እንኳን ቅንጣት ያህል ነገር አይታይባቸውም።
ልጃቸው ሜሮን አሃዱና በቅርብ የሚያውቋቸው አቶ ዳኛቸው ተሾመ ካካፈሉን የተቀነጨበ ነው የሰማችሁት። እናስደምጣቸዋለን።
አሁን ወደ መጀመሪያው ቅንብር እንዝለቅ።
ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ እንደሆነ የተናገሩ ሰሞኑን ዋሽንግተን ዲሲ ላይ ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ ኢትዮጵያ የሚያስፈልጋትም የተወሳሰበውን የሚፈታ ጠንካራና የተጠና መፍትሄ ሊሆን እንደሚገባው አሳስበዋል። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ፣ የዋሽንግተን ዲሲ የድጋፍ ማኅበር፣ እኛንን ኢትዮጵያ ከሚባል ስብስብ ጋር ኢትዮጵያን እናድን በሚል ርዕስ ባዘጋጁት ውይይት ላይ ከሌሎች የሚማር ማኅበረሰብ ብልህ በመሆኑ ክፉ ነገር ኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሐሳብ ከትንታኔ ጋር ቀርቧል። ለዚህም ምሁራን ዋናውን ኃላፊነት መውሰድ እንዳለባቸው ተነግሯል። የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው 8 ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት አቶ ሽመልስ ኪታንጮ እነዚህን ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማገናዘብ ትንተና ሰጥተዋል። ጽዮን ግርማ ዝርዝሩን ይዛለች።
አቶ ሽመልስ ኪታንጮ በሃዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሐሳባቸውን በማካፈል ይታወቃሉ። በዚሁ መድረክ ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሑፍ በአንድ አገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጄኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበው ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች 8 ናቸው ይላሉ።
የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል እሳቤ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ ነው፣ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትን እንደ ውሻ እንደዚህ ይስሉ ነበር ናዚዎቹ። እና ልክ እንደዛ የምንጠቀማቸው ቃላቶች፣ የምንሰጣቸው ስሞች፣ ለሃይማኖት የምናደርጋቸው ነገሮች ይሄ ሲምቦላይዝ የማድረግ ከከፈልን በኋላ እነሱ እኮ እንደዚህ ናቸው፣ እኛ የተሻልንን፣ እኛ ደህናንን ለማለት እንደዛ ሲምቦላይዝ ሲምቦል ማድረግ እንደ ምልክት መስጠት አልፎ የጁሾችን ካየን ምልክት ሁሉ ኮከብ፣ ሰማያዊ ኮከብ ሁሉ እያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበረ። ከዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን በአስተሳሰብ የተለየውን ቡድን ጭላሸጥ የመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ብዬ ጠይቃለሁ። እናንተ መጠየቅ ወይም የራሳችሁን መውሰድ ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ። ሰው አይደሉም፣ በረሮ ናቸው። ሰው አይደሉም፣ ውሻ ናቸው። እነዚህ ሰፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድን ነው የምታደርገው? ሳፋሪ ከመጣብህ ምንድን ነው የምታደርገው? እንግዲህ እነዚህ ዲሁማናይዝ የሚያደርጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደኋላ እንዳይመለስ ሰው አታደርገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው።
አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ።
አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ በአጭር ሰዓት በመቶ ቀን 1 ሚሊዮን ሰው፣ በዛ ጊዜ የሩዋንዳ ህዝብ 6 ሚሊዮን ነበረ። ስለዚህ 17% የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያደርግ እኛ ሀገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት። ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በልሂቃን ነው የሚመራው። ልሂቃን ይገቡበት። ለዛ ነው በጣም ኤፊሽንት የሚሆነው። በአጭር ጊዜ ብዙ ሰው የሚገደለው፣ በአጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነው። እና የእኛም ልሂቃን ኦርጋናይዝ ያደርጉታል ወይ? እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ኦልሬዲ ለይተዋቸዋል፣ ሲምቦላይዝ አድርገዋቸዋል። ከዛ በኋላ ከስብእናቸውን ክደዋል፣ አንደኛው የአንደኛውን ግሩፕ። ከዛ በደንብ ኦርጋናይዝ ያደርጋሉ፣ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያል። ይሄ ጥግ ሲይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖር እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ እዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈለጋል። ይሄ በደንብ ፖላራይዚንግ ቢሆን ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀምራል፣ መስጊድ ማቃጠል ይጀምራል፣ ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀምራል። ይሄ አምስተኛው ስቴጅ ነው። ስድስተኛው ስቴጅ ዝግጅት ነው። ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ፣ ሰዎች ወደ ሆነ ቦታ ይቀመጣሉ። ከዛ ለግድያ ኦልሬዲ ተደራጅቷል፣ ተዘጋጅቷል፣ ሰው አይደሉም ተብሏል። ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እናድርግ። ሰባተኛው ደረጃ ግድያዎች ይፈጫሉ። አክቹዋሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የኛ ያልሆኑትን የማጥፋት የኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጽማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው። ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደርጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። 100 ሰው ከሞተ 5 ነው፣ 1000 ሰው ከሞተ 1000 ነው። 1 ሚሊዮንም ሲሞት እንደዛው ቁጥር የመጀመሪያው አንድ ነገር እሱ ነው። ሁለተኛው የሞቱት ሰዎች ላይ የሚመሰክር መስሎ ከታያቸው የአይን እማኞችን ወይም ማስረጃ የሚሆኑ ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ። ይሄ ማስረጃ ሊሆን አይችልም የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራ ግጭት ነው የነበረ ነው ታሪካዊ ነው በዚህ ቡድንና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጁሾቹ ተሰብስቦ 6 ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው 1 ሚሊዮን ሰው ማለቅ አለበት፣ ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት ነው። እነዚህ 8 ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ 10 ደረጃ ይሉታል፣ አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጠዋል ማለት ነው።
አቶ ሽመልስ የኢትዮጵያ ነባራዊ ሁኔታ በቃኙበት ሰፋ ያለ ማብራሪያቸው በአሁኑ ሰዓት በተለያየ መንገድ የአገሪቱን የፖለቲካ አስተሳሰብ ቅርጽ የሚያስይዙ ሰዎች የብሔር ተወካዮች፣ የአንድነት ኃይል፣ አክራሪ፣ ጽንፈኛ፣ ለዘብተኛ የሚል ስያሜ ሊያሰጣቸው በሚችል መልኩ ግራና ቀኝ የተካረሩ ሀሳቦችን እንደሚያንጸባርቁ ገልጸዋል። የኢትዮጵያን ጉዳይ ቆመው የሚመለከቱ ሰዎች በዛ ያለውን ቁጥር እንደሚይዙም ጠቁመው ከዚህ ውጭ ያሉ አካላት በመካከላቸው ጤናማ የሆነ የፖለቲካ ውድድር ስለሌለ ወደ እርስ በእርስ ግጭት የሚያመሩ ምልክቶች አሉ ይላሉ። በዚህ ውይይት ላይ የተካፈሉትና ከአቶ ሽመልስ በኋላ ንግግር ያደረጉት አቶ ኔጌሶ አቀዮ እረ በፍጹም በእኛ በኢትዮጵያውያን ዘንድ ይህ አይደርስም ብለዋል።
ወንድሜ እንዳስረዳው አይዟችሁ እዛ እንደርስም ደርስምና አናቅም እግዚአብሔርም እዛ እንደርስ አይለቅ እንደዛ አይነት ቀልድ የለም። ፕሊዝ ኖው ዛት ዊ አር ኢትዮጵያንስ ከማንም የተሻለ አመለካከት አለን። ጥቂት ግለሰቦችና የማይረቡ ሚዲያዎች በሚያራግቡት ነገር ይህን ያህል ህይወት ማጣታችን ራሱ በጣም ይቆጨናል። ግን መንግስት በፉል ፎርስ ወደ ስራው ስላልገባ እንጂ ሁሉም ቬንት አድርጎ ከጨረሰ መንግስት ወደ መንግስትነቱ ይለወጣል። መንግስት ለማንም አይደለም፣ መንግስት ለመንግስት ነው። ግን ወደ መጥፎ መንግስት እንዳይሄድ ነው ጥንቃቄ ማድረግ ያለብን። ስለዚህ ከዛ አንጻር እዛ አንደርስም፣ አልተናገርም። ሰው ይሄ ሁሉ ሲደረግ እነዚህ ሰዎች ዲስትራክት እናድርግ ወይ ብንተውስ ይሄ የተሻለ ነገር አይሆንም፣ እስቲ ዝምታ አንዳንድ ጊዜ ጥሩ ነው በሚል ሁሉም ሰው ዝም ብሎ ነበር። ሳይታሰብ አይደለም፣ ማንም አይለቃቸውም ሰዎቹ። there is no powerful person except the power of the people። እኔ ይሄንን በእርግጠኝነት ልነግራችሁ እችላለሁ። የፈለገ ጠንካራ ሰው የምንለው ሰው የለም፣ ህዝባችን ነው ጠንካራ። ስለዚህ ሁሉንም ነገር በውይይት ጊዜ በማስጣት በማወያየት አትፈራሩ፣ ተጠያየቁ። just come together ስንት ሰው ነው አሁን እናንተ ጋር ፊት ቆመ ሲናገር ኦ ነገሶ እዚ አበሾች ጋር ሄዶ እኮ እየተናገረ ነው ብሎ ስንት ሰው የሚያወራ የሌለ ይመስላችኋል? ይኖራል፣ ሞልቷል። ግን እናንተ ጋር ካልመጣው የእናንተ ችግር ካልተረዳው ካልተወያየን ዲፍረንሱ ምን እንደሆነ እዚህ አምጥተን ካልተወያየን በየመንደሩ እየሄድና ብናጉረመርም ሶሉሽን እናመጣለን? አናመጣም። እዚህ ፍርጥርጡን አውጥተነው የሚፈለገውን ወስደን ነው መቀጠል አለብን። ሁሉም ሰው በዛ አይነት መንፈስ ወይም አቲቱድ ራሳችን ካዘጋጀን ምን ማናሸንፈው ነገር የለም። ይህ ግልጽ ሊሆን ይገባል።
አቶ ሽመልስ ስጋታቸውን ሲያጠናክሩ የአገሬው ሕዝብ በሙሉ ካሁኑ ስጋቱ ተሰምቶት የመፍትሄ አካል ካልሆነ መዘናጋቱ ከአደጋ አያስጥለውም ይላሉ።
አገር ላይ ስላለ አደጋ ወይም በአገር ላይ ስለሚሆን አደጋ መነጋገር ሲጀምር፣ በተለይ በጎን ቆሞ የሚመለከቱ ሰዎች አንድ ቀን ወይ አሜሪካ ወይ እንግሊዝ ወይ ዩኤን ያድነን ይሆናል። እነሱ እኮ የሆነ ነገር ቢጨመር እኮ ይገባሉ። ሩዋንዳን አላዳንም፣ እነ ካምቦዲያ ጋር የሆነው አልዳንም፣ ዳፉር ጋር ማንም ዩኤን ማንም ሩዋንዳ አላዳንም። 6 ሚሊዮን ያችን ያክል እንኳን ያለበት አላዳ። ስለዚህ ማንም አያድንም፣ ራሳችን የሆነ ነገር ነው መፈለግ ያለብን። ስለዚህ ይሄ ሮንግ አሰምሽን የሚያመጣው መዘዝ በጣም አደገኛ ነው የሚሆነው። ሁለተኛው ሮንግ አሰምሽን ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ካለቁ በኋላ የተነጋገሩ አሉ። ካለቁ በኋላ ሰጥቶ መቀበል መደ እንቀመጥ ጠረጴዛ ዙሪያ እያሉ ሁሉም ይቀመጣል፣ ያለቀውም የሞተውም ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለ እንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማረው። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማረው። ግን በራስ ስህተት ሲማር ዋጋው እስከ ህይወት ድረስ ነው፣ የራስን ነው የሚያስከፍል። ስለዚህ ይሄን አሰምሽን ማጥፋት አለባቸው የሚል ሌላኛው ነጥቤ ማለት ነው። ከግጭት ጋር ያለ ከጄኖሳይድ ያለ ነገር መንግስታት የሚፈቱት ኤንጂኦዎች የሚፈቱት አድርጎ የማሰብ የተሳሳተ አመለካከት፣ ይሄም አደጋውን ይዞ ይመጣል። በተለይ ባይስታንደሮች ወደ አንደኛው ግሩፕ እንዳይሄዱ የሚያደርጋቸው እነዚህን ኤክስኪውዝስ ነው፣ እነዚህን ነገሮች ነው ለአእምሯቸው የሚነግሩት እንዳይገቡ፣ አክቲቭሊ ኢንጌጅ እንዳያደርጉ ማለት ነው። ሌላኛው እኛ ጋር እኮ አይደለም ዛሬ ጎንደር ቅማንት እኮ ነው እና እዛታች ያለው እኛ ጋር ወደ ደቡብ ለምሳሌ ኮንሶ ጋር ወይም ዳራሸ ጋር ያለው ምንድን ነው እዛ እኮ ነው እየሆነ ያለው ሲል፣ ቅማንት ያለው ደግሞ እዛ ኮንሶ ሲሆን እንደዚህ ነው ሲል፣ ወለጋ ያለው ወይም ሲል ከአኝዋክ የጀመረ በአማራ ክልል በቅማንት የታየ ነው፣ ስለ ወልቃይት በየጊዜው የሚነሳ ነው። በዚህም ከሶማሌ የተፈናቀለው 1.2 ሚሊዮን ኦሮሞ የተገደለ ምን ያለ ዛሬ የጋሞ ብሔር ዛሬ በአዲስ አበባ ዙሪያ ለሁለተኛ ጊዜ በክፉ ሁኔታ እየተገደለ እየሞተ አዋሳ የወላይታን ማሳየት እንችላል። አሁን እኔ ጋ አይደለም እኔ ጋ አይደለም እኔ ጋ አይደለም እያል እያንዳንዳችን ኪስ ገብቷል፣ እያንዳንዳችን ጋር ደርሷል። ይሄ ደግሞ ባስተሳሰብ ወይም በሚፈጠረው የኢኮኖሚ ተጽዕኖና በሌላ ሳይሆን ፊት ለፊት ባለው በግድያ በሞት በመቁሰል ደርሷል ማለት። ስለዚህ ይሄ አሰምሽን ካልተስተካከለ አሁንም ገብተው ኢንቮልቭ አድርገው ፓርቲሲፔት አድርገው ፖለቲካ ውስጥ የማሻሻሉን ስራ አይሰሩም። ሌላው ግን በተለይ የፖለቲካ ፓርቲዎች ጋር የሚታየው ሁል ጊዜ የችግሩ አካል አድርጎ ራስን አለመቁጠር። ችግር አካል አድርገን ራሳችን ካልቆጠርን የዛ አካል ነን ካለን መፍትሄው ላይ ብዙ ጊዜ ሰክሰስፉል ነው። መፍትሄ ብቻ ሰጪ ከሆን ሰክሰስ ዛት እኛ እኮ ችግሩ አካል ስለሆን ነው ይሄ ሁሉ ችግር እስከዛሬ ያለ። ስለዚህ ይሄም አሰምሽን መስተካከል አለበት ማለት ነው።
መፍትሄው የጋራ መሆን አለበት ባይ ናቸው።
የመንግስትም የሚፈታው አይደለም፣ የኒጆም የሚፈታው አይደለም። እያንዳንዱ ሰው በተለያየ ደረጃ ሲሳተፍ የሚፈታ ነገር ነውና ሁሌ ለብቻ ችግሮችን ስለምናይ እንደ ሀገር ስለማናየው አንዱን ነገር እናነሳና የዚህማ መፍትሄው ይሄ ነው የዚህማ መፍትሄው ነው። እነዚህ ነገሮች ሁሉ የተሳሰሩ ናቸው፣ ለረጅም ጊዜ ያስቸገሩ ናቸው። የአንድነት ኃይልም ሲሆን በብሔረሰብ ስም ያሉ የተደራጁ ለብሔረሰብ የሚያወሩት አገር ከመገንጠል ውጭ ሪሊ የሚሉት ነገር ምንድን ነው ብለን ለመስማት መዘጋጀት አለብን። በዛኛውም ሳይድ ስለ ሀገር ኢትዮጵያ ሉዓላዊነት ምናምን ስል ምን ልንፈልግ ሆኖ ብለን የምንደማመጥበት ጊዜ መምጣት አለበት። እንደዚህ አይነት ውይይት ካልተጀመረ የቅድም ወደ ሩዋንዳ ከሰው ስተት ስላልተማር ከራሳችን ወደምንማርበት እንሄዳለን ማለት ነው። ይሄ ቆሞ ተመልካች ባህሪ ነገ ትላንትና ፌስታል ይዞ ከሶሪያ የወጣ ፕሮፌሰር ቁጭ ብሎ እኔ አብረውን ትምህርት ቤት የተማሩ በጣም ትልልቅ የተማሩ ሰዎች አሉ። መጀመሪያ ሶሪያ ያ ነገር ሲሆን እኔ ሐኪም ነኝ ስለዚህ ሰወት ይሄ የሆኑ ነገሮች ነው። ፌስታል ይዞ የወጣው እሱ ነው መጀመሪያ። እንዲህ ባረግ ኖሮ ይል ሶሪያ ውስጥ ቢሊነር የነበሩ ሚሊነር የነበሩ ሰዎች አንድ ፌስታል ይዞ ነው ይወጡ። ስለዚህ አንዳንድ ፌስታል ይዞ የሚወጣበት ቀን ሊመጣ ይችላል። ኤቭሪባዲ ኢንቮልቭ አድርጎ የሚያስፈልገውን ነገር የፖለቲካ ኃይሉን አስቀይሮ ወደ ድርድር ተገብቶ ለሁሉም የሚሆን ነገር እስካልመጣ ድረስ ጉልበት ያለው ድርድሩ ጉልበት ያለውን ፌቨር ያደርጋል፣ ያልፈለግነው ነገር ይጫንብናል። የዛ ጊዜ እንግዲህ ሌላ መስዋዕትነት ወደ መክፈል እንሄዳለን ማለት ነው። ከዛ ውጭ ግን በየጊዜው ከፋፋይ የሆኑና አደገኛ የሆኑ ቃላትን የሚጠቀሙ ሰዎችን ቶሎ እንዲያስተምሩ ሀሳብ እንዲለውጡ ያን የማድረግ ነገር መስራት አለብን ማለት ነው። ሌላው ግን ከግድያ ጋር የተያያዘው ነገር አሁንም ኃላፊነት የሚወስድ የሚቀጣ የመንግስት አካል መኖር አለበት። ከላይ እስከታች በየደረጃ መቅጣት ካልቻለ ባለመቅጣቱ መቀጣት አለበት፣ ለህግ መቅረብ አለበት የሚል አይነት ክሊር የሆነ ነገር ሁሉም ኮሚኒኬት ማድረግ አለበት። በየአካባቢው ያለው ማህበረሰቡ መጠየቅ ያን መጠየቅ ማስገደድ መቻል አለበት የሚላለ። ሌላው ይሄ በየጊዜው እንዲህ አይነት ችግር ሲፈጠር ያን መቋቋም የሚችል ማህበረሰብ የምንገነባበትን ነገር ማሰብ አለብን። እንደ ሎንግ ራን የሆነ ነገር ሲመጣ ሁሌ የህዝብ ላይ እየሄደ እንደዛ እንዳያደርግ መፈጠር ይሄን ማድረግ የምንችለው አንደኛ የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉን፣ እርስ በርስ የምንወያይበት የምንነጋገርበት፣ እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶክመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ ቅድም ብያቸዋለሁ፣ ችግሩ ኮምፕሌክስ ነው፣ ኢዚ ፊክስ የለው። ስለዚህ ኢዚ ፊክስ ከሌለው ደግሞ ተከታታይ የሆነ ውይይት በተለያየ ደረጃ መካሄድ አለበት። እሱ ዶክመንት መደረግ አለበት፣ ለታሪክም መቀመጥ አለበት፣ በቅድም ተዘጋጅቶ ተግባራዊ መገምገምበት ማለት ነውና
የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም፣ በኢትዮጵያ ምድር እንዲህ ያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸውና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ምሁራን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አጠር ባለ ሙዚቃ ወደ ተከታዩ ዝግጅት እናሽጋግራችሁ።
ሻላይ ሻላይዮ ሻላይ ሻላይ ቱገላዮ ሻላይ ለጋንደናነት ሻላይ አቆህ ካንተ ደንጆ ሻላይ አሙሸጋሙ ባንዶ ሻላይ ተሐሳተ ዋንዶ ሻላይ ሻላይ ሻላይዮ ሻላይ ሻላይ ቱገላዮ ሻላይ ሄዳለው ዛሬ ሻላይ ደብብገደ
ድንቅ ነው። እናመሰግናለን። ተከታዩ ዝግጅት ትምህርትና ኢትዮጵያ።
ኢትዮጵያ በቅርቡ አዲስ የትምህርት ፖሊሲ ፍኖተ ካርታ አውጥታለች። ሰነዱ የሀገሪቱን የትምህርት ጥራት ይቀይረዋል የሚሉ በአንድ ወገን፣ በሌላ ደግሞ ቅሬታ ያላቸው ይሰማሉ። ይህንን ውይይት ጀምረን በተለያዩ የወቅቱ ጉዳዮች ምክንያት ሳይተላለፍ ከቆዩ ሀሳቦች መካከል አንዱን ዛሬ እናሰማችሁ። የስርዓተ ትምህርት ባለሙያ ሰለሞን አባተ አወያይቷል። ቀጥሎ ይቀርባል።
አመሰግናለሁ። ስሜ አዳነ ገበያው ካሳ ይባላል። ሙያዬ የትምህርት አመራር እና የትምህርት ምርምር ባለሙያ ነኝ። በትምህርቴ የትምህርት አመራር፣ የኤሌክትሪክ ቴክኖሎጂ እንዲሁም የሙያና ቴክኒክ ትምህርት አስተዳደር ያጠናሁት በተለያየ ጊዜ። አሁን የምሰራው ፕሬሪ ስቴት ኮሌጅ ይባላል ኢሊኖይ። የኮሌጁ የምርምርና የእቅድ ዲሬክተር ሆኜ ነው የምሰራው።
ለምን ያህል ጊዜ ሰርተዋል በትምህርት ዘርፍ?
ረጅም ጊዜ ነው። ኢትዮጵያ ውስጥ ራሱ ወደ 9 ዓመት ሰርቻለሁ በመምህርነት፣ በትምህርት ቤት ርዕሰ መምህርነት፣ እንደዚሁም በሌላ የትምህርት አመራር ሙያ። እንደዚሁም ከሀገር ቤት ከወጣሁ 1-2 ዓመት ይሆናል በትምህርት ሙያ ነው የቆየሁት። ሰዎችን በማሰልጠን እንደዚሁ በትምህርት ምርምር እንደዚሁም ሙያ ትምህርት በማሰልጠን ሰዎችን ነው እዚህ ዩናይትድ ስቴትስ ከመጣሁ።
ዶክተር አዳነ መቼም እንደምገነዘበው እርስዎ በተለያዩ የትምህርት ስርዓቶች ውስጥ አልፈዋል። ኢትዮጵያ ውስጥ ከንጉሱ ዘመን ጀምሮ ያሉትን የትምህርት ስርዓቶች በተማሪነትም፣ በመምህርነትም፣ በባለሙያነትም፣ በተመራማሪነትም እንደሚያውቁት ነው እንግዲህ የምገነዘበው። እና እስቲ ባጭሩ ይገምግሙልኝ በባለሙያ አይን ይህንን የኢትዮጵያ የትምህርት ስርዓቶች ዑደት ባጭሩ እስቲ ይገምግሙልኝ።
እንግዲህ ምንድነው የኢትዮጵያ ትምህርት ታሪክ ያው ረዘም ያለ ነው። የሚጀምረው ከሃይማኖት ድርጅቶች ከቤተ ክርስቲያንና ከእስልምና ሃይማኖት ጋር የተገናኘ ነው አጀማመሩ። በኋላ ግን የዘመናዊ ትምህርት ከመጣ ጀምሮ በይበልጥ ዳግማዊ ምኒልክ ዘመን እንደዚሁም በንጉሱ ዘመን የተለያየ ጥረት ተደርጓል። የትምህርትን አስፈላጊነት ከተገነዘቡ ቆይተዋል እና ብዙ ጥረት ነው የተደረገው።
እዚህ ጋር አንድ ጊዜ ቆም ላድርጎትና ዶክተር አዳነ ወደ ኋላ ሄደው ስለጀመሩልኝ አንዲት ጥያቄ ማንሳት ፈልጌ ነው። የትምህርት ስርዓት አጀማመር ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትናገረው አለ ዘመናዊ ትምህርት የሚባል ነገር የጀመረችው ቤተ ክርስቲያኒቱ እንደሆነች በፊደል ማስተማር የጀመረችው በየገጠሩ ማስፋፋት የጀመረችው ትምህርት ትናገራለች። እና ያንን ያካትታል የእርስዎ አስተያየት እርሱ
ነው። ትክክል ነው። እንደውም በዚህ ላይ ብዙ የተጻፉ እንደነ ፕሮፌሰር ተሾመ ዋጋው እንደነ ዶክተር አክሊሉ ሀብቴ የመሳሰሉት በኢትዮጵያ ትምህርት ላይ የጻፉ ባለሙያዎች ብዙ ጽፈዋል እና ለኢትዮጵያ ትምህርት መሰረቱ ይበልጥ የቤተ ክርስቲያን አስተዋጽኦ ከፍተኛ ነው። በስነ ጽሁፉ፣ የኢትዮጵያን ታሪክ በመመዝገብ፣ በስነ ፍጥረት፣ በመሳሰሉት ነገሮች፣ በቀን አቆጣጠሩ ሰፋ ያለ እውቀት ለአገሪቱ ያበረከተች እና አሁንም አይ ቲንክ እያበረከተች ያለች ትልቅ አስተዋጽኦ ያደረገች መሆኗን በብዙ ጥናቶች ተመዝግበዋል። ይሄ ብዙ ሰው የሚያውቀው ይመስለኛል።
ወደ እስልምናው ደግሞ ልመለስና በእርግጥ እስልምናም ብዙ አስተዋጽኦ እንዳበረከተ እንደ ሃይማኖትም እንደ እምነትም ትምህርትን በማስፋፋት በኩል እውነት ነው። በዛስ በኩል የእስልምና አስተዋጽኦ ምን ነበረ?
አንዳንድ ጊዜ ትምህርት ሲባል ብዙ ሰው የሚያየው ከቀለም ትምህርት ጋር በማያያዝ ነው እና ህዝቡን ስነ ምግባር በማስተማር ተግባብቶ መኖር እንዲችል ህዝቡን በማስተማር ተአማኝ ሆኖ እንዲኖር በማድረግ እና ህዝቡን በስነ ምግባር በማነጽ እንደዚሁም የእስልምና ሃይማኖት ያደረገው አስተዋጽኦ ቀላል አይደለም። እንደዚሁም ስነ ጽሁፎችም አሉ እና አንዳንድ ጊዜ ሰው ትንሽ የማይገነዘበው ምንድን ነው፣ የተጻፈ ሰርቲፊኬት ከሌለ ወይም የተጻፈ ትምህርት ከሌለ ይሄ በቃል የሚተላለፈው ትምህርት ስለ አጠቃላይ ህይወታችን፣ ስለ አስተሳሰባችን የሚደረገው ጥረት ወይም ያን ለማሻሻል የሚደረገውን ጥረት ብዙ ሰዎች እንደ ትምህርት ላያዩት ይችላሉ። እንጂ ሃይማኖት ድርጅቶች ያደረጉት አስተዋጽኦ ከፍተኛ ነው። እንዲያውም አሁን ሀገራችን ላለችበት እስካሁን እንዲያውም በሰላም እንድንኖር የሚያቆየን የሃይማኖት ድርጅቶች ያደረጉት አስተዋጽኦ ይመስለኛል።
እሺ፣ እስቲ ወደ ዘመናዊው የትምህርት ስርዓት ደግሞ እንመለስ።
ዘመናዊ ትምህርት ስርዓት እንግዲህ ረጅም ጊዜ ታሪክ አለ። አፄ ቴዎድሮስም ዘመን ቢሆን ዘመናዊ ትምህርት እንዲኖር ጥረት አድርገዋል። እንደዚሁም በዳግማዊ ምኒልክ ዘመን፣ በይበልጥ በንጉሱ ጊዜ ዘመናዊ ትምህርትን አስፈላጊነት ተረድተው ብዙ ጥረት እንዳደረጉ እንደዚሁም የኢትዮጵያ የትምህርትን ታሪክ ያጠኑ ሰዎች በሰፊው ጽፈውታል። እንደገና ደግሞ ትምህርትን ማምጣት ብቻም ሳይሆን ማስፋፋትን ብቻም ሳይሆን የትምህርት ቤቶች ስርጭትም የተሟላ እንዲሆን ጥረት አድርገዋል። እቅዳቸውም የነበረው ደግሞ እንደዚሁ ትምህርት ቤቶችን በሀገሪቱ በተለያየ ክፍል የማስፋፋት ኢቨን ከፍተኛ ትምህርት ቤቶችን ዩኒቨርሲቲዎችንም በየክፍለ ሀገሩ ላይ መክፈት እቅድ ነበራቸው። ይበልጥ በንጉሱ ጊዜ እና የተሻለ ጥራት ያለው ትምህርትን ለማሰራጨት ከአሁኑ ጋር ሲነጻጸር የዛን ጊዜ የተሻለ ትኩረት ነበር። ከቁጥር የበለጠ ጥራት ላይ ያተኮረ ነበር። ሆኖም ግን እነዚሁ የራሱ የሆነ ውስንነት ነበረው። በይበልጥ ወጣት ተማሪዎች ስለ ሀገራቸው ብዙ ሳያውቁ ስለ አንዳንድ ምዕራባውያንና የምስራቁን ፖለቲካ በመከተል በሀገራችን ላይ አንዳንድ የደረሰ ችግር አለ እና የራሱ ውስንነትም ነበረ። ሆኖም ግን ትምህርትን ለማስፋፋት ካላቸው የኢኮኖሚ አቅም አንጻር ብዙ ጥረት እንዳደረጉ እንረዳለን።
ቁጥርና ጥራትን እስቲ ሁለቱን ያገናኙልኝ፣ ያወዳድሩልኝ፣ ያነጻጽሩልኝ ዶክተር አዳነ። ምን ማለት ነው ትምህርትን በማስፋፋት ስራ ውስጥ ጥራትና ቁጥር ማለት?
እንግዲህ ቁጥሩ የሚባለው ትምህርትን ለብዙ ሰው ማዳረስ ማለት። አንዳንድ ጊዜ ምን ይባላል የትምህርት መዳረስ ተማሪዎቹ ውጤታማ እስካልሆኑ ድረስ እንደ ውጤት ሊቆጠር አይችልም። ማለትም ለብዙ ተማሪዎችን በመመዝገብ ክፍል ውስጥ በማሳተፍ አገር አያድግም። የእውቀት ክምችት ነው አንድን ሀገር የሚያሳድገው እና ብዙን ጊዜ ምንድን ነው ስህተት የምንሰራው ቁጥርን በማብዛት የተማሪዎችን ቁጥር ሪፖርት በማድረግ ለአገሪቱ የሚጠቅም ይመስልና እና እዛ ላይ ስህተት አለ እና ተማሪዎች በአእምሯቸው ካልበለጸጉ፣ ክህሎታቸው ካልበለጸገ እና እንደዚሁም በኢኮኖሚ በማህበራዊ ኑሯቸው ለውጥ እስካላመጡ ድረስ የተማሪዎች ቁጥር ወይም የሰርቲፊኬት ብዛት ለአገር እድገት አይጠቅምም እና አሁን ያለው አንዳንድ ጊዜ ክርክሩ እዛ ላይ ነው። አንዳንዶች ቁጥርን ማብዛት ይፈልጋሉ፣ ምክንያቱም ለፖለቲካ ምክንያትም ሲባል ትምህርትን አስፋፍተናል፣ ህብረተሰቡ ትምህርት ደርሶታል ለማለትም ይጠቀሙበታል። ሆኖም ግን ጥራት የሌለው ትምህርት የህዝቡን አስተሳሰብ ካልቀየረ፣ የተማሪዎችን ኑሮ ኢኮኖሚያዊ ማህበራዊ ኑሮ ካላሻሻለ፣ የጤንነታቸውን ሁኔታ ካላሻሻለ፣ ሀገሪቱን በዛ ካልተጠቀመች ቁጥሩ ብቻውን ብዙም ፋይዳ አይኖረው።
መቼም ትምህርት ቤቶቹ አሉ፣ ሰሌዳዎቹም አሉ፣ ጠመኔውም አለ፣ ደብተርም መጽሐፍትም አሉ፣ መምህራንም ተማሪዎችም አሉ። ዶክተር አዳነ ምንድን ናቸው ለመሆኑ ከዚህ ከቁጥር ወጥቶ አንድ ህብረተሰብ ጥራቱ ከፍ እንዲል ዝቅ እንዲል ጫና የሚያሳድሩ ሁኔታዎች በምንድን ነው የሚለካው? ጥራት
አሁን ያለውን የኢትዮጵያ ትምህርት ሁኔታ ስናየው ችግሩ ስርዓታዊ ነው። ስርዓታዊ ማለት ምን ማለት ነው? ከአስተዳደሩ፣ ከግብአቱ፣ ከትምህርት ቤት መዋቅር አዘረጋጉ፣ ከአስተዳደሩ፣ ከመምህራን ነጻነት፣ ከስርዓተ ትምህርቱ እንደዚሁም ለተማሩ ሰዎች ያለው ፍላጎት ቀጣሮች በአብዛኛው መንግስት ነው በኢትዮጵያ ያለው ፍላጎት ያ ሁሉ ተጽዕኖ ያደርሳል በትምህርት ጥራት ላይ። ምን ማለት ነው? ለምሳሌ በእውነት የትምህርት ጥራት እንዲኖር እንፈልጋለን ወይ? ይበልጥ ኃላፊዎቹ በመንግስት ስልጣን ላይ ያሉ ሰዎች በትክክል እውነት ፍላጎት አላቸው ወይ? ፍላጎት ካላቸው መንገዱም ሊኖር ይችላል በአቅማቸው አገሪቱ በምትፈቅደው መንገድ። ግን ያ አንዳንድ ጊዜ ባለመኖሩ ይመስላል ቁጥር ላይ ያተኩሩና የጥራቱ ጉዳይ ይጓደላል። እንደዚሁም የትምህርት ግብ አቀራረጹ ምንድን ነው? በአብዛኛው የፖለቲካ ፍላጎትን ለማሟላት ነው ወይንስ የሰውን የብዙውን ህዝብ ኢኮኖሚያዊ ማህበራዊ ችግር ለመቅረፍ ነው? እንደዚሁ እዛም ላይ ልዩነት ካለ ጥራት ላይ ተጽዕኖ ያደርሳል። ግብአቶቹ፣ የመማሪያ መጽሐፍቶቹ በአግባቡ የተዘጋጁ መምህራን አሉ ወይ? እንደዚሁም የማስተማር ዘዴው በትምህርት ቤት የሚያስፈልጉ እንደዚሁ መሟላት የሚገባቸው የላቦራቶሪ የመማሪያ ቁሳቁሶችን አስመልክቶ የእነሱ መሟላት፣ እንደዚሁም ምን ያህል መምህራን ነጻነት አላቸው በእውቀታቸው በሙያቸው ያን ነገር ለማሻሻል፣ እነዚህ ሁሉ በአንድ ላይ ሆነው ተጽዕኖ ያመጣሉ። እና ምንድን ነው አንዳንድ ጊዜ መንግስት የሚወቀሰው ብዙውን ነገር የሚቆጣጠረው መንግስት ነው የሚያስተዳድረው መንግስት ነው፣ ግብአቱ የሚቆጣጠረው መንግስት ነው፣ የመምህራን ጥራት የትምህርት ደረጃ የሚወስነው የሚቀጥረው የሚያባርረው መንግስት ነው። እና የመንግስት እጁ ረጅም ነው በትምህርት ጉዳይ ላይ። እና የትምህርት ጥራት ቢጓደል ወይም ቢወድቅ ለዛም ነው አንዳንድ ጊዜ መንግስት ተጠያቂ ነው የሚባለው። እንደዚሁም ከሙያው የሚወጡትን ሰዎች መንግስት በእውነት የተማሩ በአግባቡ የሰለጠኑትን ቢፈልግ ኖሮ ትምህርት ቤቶች የዚህ አይነት ሰው ያዘጋጁ ነበር። ግን በሰርቲፊኬት ላይ ካተኮረ ዝም ብሎ ሰርቲፊኬት ይዞ የመጡትን ሰዎች ሁሉ የሚቀጥር ከሆነ ብዙ ሰዎች ህጋዊ ባልሆነ መንገድ ቢሆን ሰርቲፊኬት በማግኘት ስራ መቀጠር ከቻሉ ትምህርት ቤቶቹ ጥራት ያለውን ሰው ሊያመነጩ ሊያወጡ አይችሉም። እና አሁን ባደጉ ሀገሮች እንደምናየው ሰርቲፊኬት ሳይሆን የሚሰራው ያ ሰው ምን እውቀት አለው ምን መስራት ይችላል የሚለው ነው። እና እነዚህ ሁሉ ነገሮች በአንድ ላይ ሆነው ነው እንግዲህ የትምህርትን ጥራት የሚያጓድሉት ወይም በትምህርት ጥራት ላይ ተጽዕኖ የሚኖራቸው። እና ለዛም ነው ስርዓታዊ ነው የምንለው፣ የተያያዘ ነው። ብዙ ነገሮች በአንድ ላይ ሆነው የሚያመጡት ነገር ነው እንጂ አንድ ነገር ብቻ መጉደል አይደለም ብለን የምናስበው።
ዶክተር አዳነ አሁን ያነሷቸውን አንዳንድ ነጥቦች ስንመለከትና ከዩናይትድ ስቴትስ እና ከኢትዮጵያ አኳያ ስናያቸው ዩናይትድ ስቴትስ ይሄ ሁሉ ሀብት ያላት ሀገር ሆና የዓለም መሪ ሀገር ሆና በመዋቅር ደረጃ እጅግ የተስፋፋና የሰለጠነ መዋቅር ኖሯት በቁሳቁስ ደረጃም እጥረት ሳይኖርባት በነጻነት ደረጃም የምትጠየቅበት ጉዳይ ሳይኖር በዓለም የትምህርት ጥራት ሰሌዳ ላይ ከመሪዎቹ መሀል አይደለችም። በአንድ በኩል እውነት የጠቀሷቸው ነገሮች አንደኛ ከስርዓትም አኳያ ስንመለከት የዩናይትድ ስቴትስን ያህል የተሳለጠ ስርዓት በዓለም ውስጥ ያሉ ከዩናይትድ ስቴትስ ጋር የሚጋፉ አገሮች ጥቂት ናቸው፣ በአውሮፓና በአሜሪካ ደረጃ ያሉ ማለት ናቸው። ሌላው መቼም ከቁጥር ጥራት ይወጣል። እንደ ኢትዮጵያ ባሉ ሀገሮች ውስጥ በልማት ወደ ኋላ የቀሩ ህዝባቸው እጅግ ብዙ የሆነ ሀገሮች ውስጥ ቁጥርስ ቢሆን በራሱ ትርጉም የለውም ወይ? ማዳረስ ቢያንስ ትምህርትን ማዳረስ ትምህርት ምን እንደሆነ የትምህርት ግንዛቤና አስተሳሰብን ማዳረስ በራሱ ውስጥ ትርጉም ሊሰጠው አይገባም ወይ? ዋጋ ሊሰጠው አይገባም ወይ?
ጥሩ ጥያቄ ነው። መጀመሪያ የዩናይትድ ስቴትስን የትምህርት ሁኔታ በምናይበት ጊዜ በእርግጥ ከአንዳንድ ሀገሮች ያነሰ ነው የትምህርት ሁኔታው ይባላል። ሆኖም ግን ደግሞ የተወሰኑ ኤሊት ኢንስቲትዩሽንስ አሏቸው፣ ትልልቅ ሪሰርች የሚሰሩ ብዙ አዳዲስ ነገሮችን የሚፈለስፉ የትምህርት ተቋማት ስላሏቸው ያን ያህል በኢኮኖሚው እና በሌላው ነገር ወደኋላ የቀሩ አይደሉም። እንደዚሁ የራሱ የሆነ ውስንነት አለው። ይበልጥ የአሜሪካ የትምህርት በጀት ምን ማለት ነው? የትምህርት በጀት በአካባቢው መንግስት ነው የሚመደበው። ምን ማለት ነው? ሀብታም የሆኑት የተሻለ በጀት አላቸው፣ ድሀ የሆኑት አካባቢዎች ደግሞ አነስ ያለ በጀት ነው ያላቸው። ከዛ ጋር የተገናኘ ብዙ ችግር አለ። ሌላ እንደገና ከታሪክም የተወረሰ ችግር አለ። ከዛ ጋር ተያይዞ የትምህርት ጥራቱ በአንዳንድ አካባቢ በጣም ዝቅ ያለ ይሆናል፣ በአንዳንድ አካባቢ የተሻለ ሆኖ ሊታይ ይችላል። እና ገንዘብ ስላለ ብቻ የተሻለ ትምህርት ጥራት የለም። የተለያየ ሪሰርቾች የሚያሳዩት በአንዳንድ ሀገሮች በይበልጥ ስካንዲኔቪያን የመሳሰሉት ሀገሮች እንደነ ሲንጋፖር የመሳሰሉ ሀገሮች በፈተና ሲለኩ ነው ያው እና ተማሪዎቹ የተሻለ ውጤት ያስመዘግባሉ። ግን ያም እንደዚሁ አንዳንድ ጊዜ አጨቃጫቂ ነው። በእውነት በልጠዋል ማለት ነው ወይ በአንድ ፈተና ስላለፉ እና ትንሽ አይ ቲንክ የሚያከራክር ጉዳይ ነው። ሆኖም ግን በይበልጥ ከትምህርት በጀት ጋር የተገናኘ ጉዳይ ሊሆን አንዳንድ ሀገሮች ለሁሉም እኩል አይነት የትምህርት በጀት ይመድባሉ እና በዚያ የተነሳ ትንሽ ኤኩዊቲው የተሻለ ሊሆን ይችላል። ወደ ኢትዮጵያ ስንመጣ ቁጥርን ማዳረስ እንግዲህ ኢትዮጵያ ደሀ ሀገር ነች። ያላትን ገንዘብ በአግባቡ አውጥታ ኢኮኖሚያዊና ማህበራዊ ጥቅም ካላገኘች ቁጥሩን ብቻ በማዳረስ ብዙ ጥቅም አይገኝም። ምን ማለት ነው? ያንን የምናወጣውን ገንዘብ ለሌላ ነገርስ ብናወጣው የተሻለ ጥቅም እናገኝ ነበር ወይ ብሎም አንዳንድ ጊዜ ጥያቄ መጠየቅ ጥሩ ነው። ወይም ይሄ ኦፖርቹኒቲ ኮስት ይባላል። ወይም ልጆቹ ትምህርት ቤት ሄደው ጊዜያቸውን አጥፍተው ሲመለሱ ምንም ነገር ካላገኙ እነዚያ ልጆች ምናልባት ከቤተሰቦቻቸው ጋር ሆነው ቢሰሩ የተሻለ ነገር ያገኙ ነበር ብሎም አንዳንድ ጊዜ መጠየቅ ጥሩ ነው። እና ትምህርት ቤት ከሄዱና ጊዜያቸውን ካጠፉ አገሪቱም ገንዘቧን ካጠፋች እነዛ ልጆች ሊጠቀሙ ይገባል። ለሀገሪቱም በእነዛ ልጆች ልትጠቀም ይገባል። የህዝቡም ኑሮ እየተሻሻለ መሄድ አለበት። እና ምንድን ነው በምናወጣው ልክ አልተጠቀምንም ነው የጥራት ጉዳይ። እና ቁጥር ብቻውን ማብዛት እንደኔ ከሆነ ፋይዳም የለውም። ብዙ ጊዜ ፖለቲካ ትርጉም ካልተሰጠው በስተቀር እና ህዝብን ትምህርት ቤት ሰራንላችሁ እዛ ሰራንላችሁ ከማለት ያለፈ ጥቅም አይኖረውም። በመጨረሻው ማህበራዊ ኢኮኖሚያዊ ጥቅሙ ለሀገሪቱ ሰላም እና ለህዝብ አብሮ መኖር አስተዋጽኦ እስካላደረገ ድረስ ትርጉም አይኖረውም ባይ ነኝ።
ሰለሞን ከዶክተር አዳነ ካሳ ጋር ያደረከው ውይይት በጣም ጠቃሚ ነበረ። በነገራችን ላይ አድማጮች፣ ውይይቱ አልተቋጨም፣ ይቀጥላል።
አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
በ94 ዓመት ዕድሜያቸው ሰሞኑን ያረፉት አህዱ ሳቡሬ አስክሬን ስርዓተ ቀብር ከትላንት በስቲያ ተፈጽሟል። ልጃቸው ሜሮን አህዱና በቅርብ የሚያውቋቸው አቶ ዳኛቸው ተሾመ ስለ አህዱ ሳቡሬ የሚያስታውሱትን አጫውተውናል። አህዱ ሳቡሬ ከዚህ ቀደምም ራሳቸው ለቪኦኤ ያካፈሉትን የህይወታቸውን ታሪክ አካተን ያጠናቀር ነው ዘገባ ቀጥሎ ይቀርባል።
ዲፕሎማት፣ ጋዜጠኛ፣ አምባሳደር፣ ጸሐፊ፣ ዘጋቢና ዜና አንባቢ፣ የአስተዳደር ሰውና ባለሙያ፣ የብዙ ልሳኖች ባለጠጋ፣ ትልቅ ሰው አረፈ። ካብታም ዕድሜውን በክብር አሳልፎ እነሆ በክብር ተሸኘ። አባ አህዱ አህዱ ሳቡሬ የሀገር ሀብት፣ የወገን ኩራት።
አመሰግናለሁ። ሰለሞን ያልከው ትክክል ነው። አባቴ አባ አህዱ የአገር ቅርስ ነው እና ሐዘኑ ለሁላችንም ነው፣ ለኢትዮጵያውያኖች በሙሉ ነው፣ ለአገር ነው። ኢትዮጵያ ልጇን ታላቅ ልጇን ያጣችው አባቴ በእውነት ለእኔም ለልጆቹም ለሌሎቹም ለልጅ ልጆቹም ጓደኛ፣ አባት፣ መካሪ ሆኖ ብዙ እውቀት ለእኛ የሰጠን አባታችን ነው። አገር ፍቅር በጣም በጣም ስላለው ኢትዮጵያ ውስጡ በጣም የገነነ ስለሆነ ያንን ፍቅሩን ለኛ አስተላልፎልናል። ከዛ አልፎ ደግሞ ለሰው በሰውነቱ በጣም ክብር አለው። ሰውን ያከብራል፣ ሰውን ይወዳል። ሰው መርዳት ተግባሩ አድርጎ ነው፣ በቃ ህይወቱን በሙሉ እንደዛ ነው የኖረው። ያንንም እንግዲህ ተስፋ አለኝ ለኛ አስተላልፎልናል። የፍቅር ሰው ነው ማለት እችላለሁ።
ሜሮን አህዱ የአህዱ ሳቡሬ የመጀመሪያ ልጅ ናቸው። አህዱ ሳቡሬ መስከረም 15918 ዓመተ ምህረት ከወይዘሮ ደስታ ኻሊልና ከአቶ ሳቡሬ ሳህለ ማርያም በሐረርጌ ጠቅላይ ግዛት አዲጋላ ቀበሌ ተወለዱ። እናም በዚህች ምድር ላይ ባሳለፏቸው 94 ዓመታት እጅግ በብዙ ታሪክ የተሞላ ሕይወታቸው ህዳር 4/2012 ዓመተ ምህረት ካሊፎርኒያ ሎስ አንጀለስ ላይ አበቃ። ልጆቻቸው፣ ወዳጆቻቸው፣ በዙሪያቸው ያሉ ሁሉ ዛሬ አባ አህዱ እያሉ ነው አህዱ ሳቡሬን የሚጠሯቸው። አህዱ ሳቡሬ ስሙ አንድ ሙሉ ሊባል የሚችል ምዕት ዓመት የዘለቀ ትውስታና ክብርን ይዞ እንዲዘልቅ ለመጪ ታሪክ መታሰቢያና መማሪያም እንዲሆን መንገዱን ከጠረጉላቸው ሥራዎቻቸው አንዱና ከመጀመሪያዎቹም የሚጠቀሰው የጋዜጠኛነት ሥራቸው ነው።
ወደ ጋዜጣ ዓለም ለመግባት መጀመሪያ ነገር የረዳኝ ከዚያ በፊት አልፎ አልፎ ስለተለያዩ ጉዳዮች ያለኝን አስተያየት በነበሩት ጋዜጦች ላይ ጽፍ ነበር።
ጅቡቲ ያሉ ቆንስላ ጽፈት ቤት ሲሰሩ ማለት ነው?
አዎ። ከዚያ እንደውም በፊት ባለስልጣናት ድሬዳዋ ሆኜ አንድ አርቲክል መጻፍ ትዝ ይለኛል። በ18 ዓመት ዕድሜ ይመስለኛል። ከዚያ ተቀጠርኩና ጅቡቲ ቆንስላ ሰራተኛ ሆንኩኝ። ጅቡቲ ሆኜ ነው እንግዲህ በብዛት መጻፍ የጀመርኩት።
ስለምንድን ነበር የሚጽፉት?
ስለተለያዩ ጉዳዮች።
ለምሳሌ
አዲሱ ስራችን በሚል ነበረ የመጀመሪያው አርቲክል። እንደማስታውሰው ያን ጊዜ 18 ዓመት 19 ዓመት ልጅ ነበር።
ምን አዲሱ ስራችን ሲሉ?
ጃንሆይ ከተመለሱ እንግዲህ ወደ 3 ነው 4 ዓመታቸው ነበረ በጠቅላላው። እና አዲስ ትውልድ በዚያን ጊዜ በወቅቱ የነበረው ትውልድ ከሱ ምንድን ነው የሚጠበቀው? ምንድን ነው መስራት ያለበት? ከዚያ ትውልድ ለምሳሌ የሚጠበቀው ነገር ምን ነበረ በሚል መነሻ ነበረ ተነስቼ እጽፍ የነበረው። በተከታታይ
ምን ይጠበቅበታል እያሉ ይጽፉ ነበር።
አገራችን እንግዲህ ጃንሆይ ከስደት መመለሳቸው ነው። ስደት 5 ዓመት ያህል ነው የቆዩት። እንግዲህ በሀገራችን ላይ ጣሊያን ነበረ፣ ሌላ መንግስት ነበር በጠቅላላው። እና ያ መንግስት ከወጣ በኋላ የተተካው ትውልድ ለሀገሩ መስራት ያለበት ነገር ምንድን ነው? ምንድን ነው ከሱ የሚጠበቀው? ለዚህ ጥያቄ መልስ መስጠት የለብንም ወይ በሚል መንፈስ ተነሳስቼ የምጽፈው።
አንባቢ ነበሩት
በዚያን ጊዜ? በወቅቱ የነበረው ህዝብ መቼም ያነብ ነበር በተቻለ መጠን፣ በዚህ የሚያውቁኝ። ምክንያቱም በዚያን ጊዜ ለጻፍኳቸው አስተያየቶች አዱ ሳቡሬ በእነዚህ ያለው ቁጥር ጋዜጣ ለጻፈው ብለው ነበረ መልስ የሚሰጡት።
የሰዎቹ አስተያየት ምን ነበረ? የተቃውሞ ነበረ? የድጋፍ ነው?
ሰው በእውነቱ መጀመሪያ ጉጉት አለው የማወቅ ፍላጎት አለ በሰው ዘንድ በጠቅላላው። እና የሚገርመው ጋዜጦቹ የመንግስት ጋዜጦች ናቸው። በወቅቱ በነበሩት ጋዜጦች ላይ የሚጻፈው አስተያየት ሁሉ በተቻለ መጠን መንግስትን የማይነካ ወይም ደግሞ መንግስትን የሚደግፍ የመንግስትን መስመር ተከትሎ የሚሄድ መሆን ነበረበት። በተቻለ መጠን መንግስትን ለመንቀፍ ወይም ደግሞ በመንግስት በኩል ይወሰዱ የነበሩትን አንዳንድ ነገሮች እንትለባል አይሞክርም ነበር። ይሄ በሸም የማይታሰብ ነገር ነው።
አህዱ ሳቡሬ ልክ የዛሬ 2 ዓመት ከባልደረባዬ ጽዮን ግርማ ጋር ካደረጉት ጭውውት የቀነጨብኩትን ነው ያሰማኋችሁ። በሌሎች ነጥቦች ላይም አንድ ሁለት መልሳቸዋለሁ። አህዱ ሳቡሬ ወደ ጋዜጠኛነቱ ሕይወት ከመዝለቃቸው በፊት ገና በለጋ ዕድሜያቸው ድሬዳዋ ማዘጋጃ ቤት ውስጥ በግብር ስብሰባ ክፍሉ አገልግለዋል። የመጀመሪያ ሥራቸው ነበር። እንዴ አህዱ ሳቡሬን ከግብር ጋር ምን አገናኘው?
አዎ ትክክል ነው። እንግዲህ በቃ እሱ ሲነግረን ያው መንግስት እንደተመለሰ ማለት ነው።
ከጣሊያን ወረራ በኋላ
መንግስት እንደተመለሰ የገባው የመጀመሪያው መንግስት ስራ ያው ልጅ ነበረ። ምናልባት 19-20 ዓመት እንደዚህ ይሆነዋል። ያው የመጀመሪያ የመንግስት ስራው ስለሆነ ወደዛ ገብቷል። የምርጫም ነገር አይመስለኝም። ወጣትም ስለሆነ ምንም ያገኘውን የመንግስት ስራ ነው እንትን ያደረገ።
አህዱ ሳቡሬ ከዘመናዊ ትምህርት ጋር የተቀላቀሉት በባህላዊው መንገድ ነበር። ከዚያም ድሬዳዋ ወደሚገኘው አሊያንስ ኢትዮ ፍራንሴዝ ዶ ድሬዳዋ ገብተው እየተማሩ ሳሉ ፋሽስት ኢጣሊያ ኢትዮጵያን ወረረችና ተቋረጠ። አህዱ ግን አላቋረጡም። ጣሊያን ትምህርት ቤት ገቡና ቀጠሉ። የእውቀትም የቋንቋም ከብታቸው እየበለጸገ ሄደ። አህዱ ሳቡሬ በዕድሜ ዘመናቸው እጅግ የበረከቱ የሀገርና የውጭ ቋንቋዎችን አጥርተው ይናገሩ እንደነበር ወይዘሮ ሜሮን አጫውተውኛል። ቢያንስ 7ቱን ዘርዝረውልኛል።
አማርኛ፣ ኦሮምኛ፣ ሶማሊኛ፣ ፈረንሳይኛ፣ ጣሊያንኛ፣ እንግሊዘኛ፣ አረብኛ 7 አሁን እኮ የብጄ ላይ እየቆጠርኩት።
አህዱ ሳቡሬ የቀዳማዊ ኃይለ ሥላሴን ጉዞዎች ከመዘገብ አንስቶ በግላቸውም ብዙ ሀገሮችን አይተዋል።
የት አልሄደም ብትለኝ ምናልባት ይቀል ይሆናል።
ከደቡብ አሜሪካና ከአውስትራሊያ በስተቀር አባታቸው ያረገጡትን አህጉር እንደማያስታውሱ ነው ያጫወቱኝ ወይዘሮ ሜሮን። የአህዱ ሳቡሬ የሕይወት ጎዳና እጅግ ረዥምና እጅግ ምሉእ ከመሆኑ ጋር ግን ኢትዮጵያ ሁልጊዜ በልባቸው የኖረች ምድር ነች። ለኢትዮጵያ የነበራቸውም ራዕይ እጅግ ከፍ ያለ ነበር።
አሜሪካ ነው ያለሁት፣ አሜሪካዊም ሆኛሉ። ነገር ግን ሁልጊዜ ኢትዮጵያ ነው የማስበው። በኢትዮጵያ ውስጥ በእውነት ጥሩ አስተዳደር፣ መንግስታዊ አስተዳደር ማለት ነው፣ ህዝብን በቁም ነገር በአክብሮት የሚመለከት በአክብሮት ተመልክቶ ደግሞ በዚያው መንፈስ ህዝብን የሚያገለግል ለህዝብ የሚገባውን ነጻነት የሚሰጥ መንግስት ተቋቁሞ ኢትዮጵያ የመልካም አስተዳደር አገር ሆና የማየት እድል ባገኝ ደስ ይለኛል።
የአባ አህዱን የአህዱ ሳቡሬን ህይወት በኢትዮጵያም በውጭም ያለውን ከራሳቸውም አንደበት ከቤተሰብና ከትውውቆቻቸውም ሰፋ አድርገን እያጨዋወትናችሁ እንቀጥላለን።
እዚህ ሀገር በ88 እና ከዛን ጊዜ ጀምሮ እዚህ ሲመጡ በሳምንታት ውስጥ እንደመጣው አቃቸዋለሁ። በቅርብ በጣም አዝኛለሁኝ። ለእኔ ያው በልጅነቴም እንኳን ገና 30 ሳይሞላኝ ነው የማቃቸው። ነገር ግን ልክ እንደ ኩያ እንደ ጓደኛ አርገው ነው የሚያዩኝ የሚቀርቡኝ። እኔም ደግሞ ያው እንደ አባትም እንደ ጓደኛም እንደ አጎትም አብረን ብዙ ጊዜያት ፍተናል። አባዱ ሰውን እንደው በሰውነቱ እኔ እንዲነኝ እንዲነበርኩኝ ይሄ እዚህ ስልጣን ላይ ነበርኩና የሚባል ምንም አንዲት እንኳን ቅንጣት ያህል ነገር አይታይባቸውም። ሰውን እያንዳንዱን ሰው እኔንም ጨምሮ በእኩልነት ደረጃ በዛ ደረጃ ዝቅ ብለው ሽማግሌም ጋር በዛ ደረጃ ከፍ ባለው ጋር ከፍ ብለው ግን ሰውን በሀሳቡ ብቻ የሀሳብ ልዕልና ብቻ የሚመለከቱ በሀሳብ ሰውን የሚተችም ከሆነ ሀሳቡን የሚደገፍም ከሆነ ሀሳቡን ብቻ በሀሳብ ላይ የተመሰረተ በጣም የሚገርም አእምሮ ያላቸው ሰው ናቸው አባ አህዱ። እና እሱ ነው በቃ ትዝም የሚለኝ። አሁንም እሳቸው ሲያልፉ ሚስ የማረገው በጣም የማጣው በዚህ በኮሚኒቲያችን በህብረተሰብ ውስጥም በግልም ደግሞ የማጣው ያንን ነው። ያንን በጣም አጣለሁ። በብዙ ሰው ላይ የሚታይ ስብዕና አይደለም፣ ማንነት አይደለም፣ በብዙዎቻችን ውስጥ የሌለ ኳሊቲ ነው ያላቸው አባ አህዱ።
አቶ ዳኛቸው ተሾመ ሎስ አንጀለስ የሚኖሩ የኢንፎርሜሽን ቴክኖሎጂ ባለሙያና መሐንዲስ ደግሞም በማኅበረሰብ ጉዳዮች ንቁ ተሳታፊና የህብረተሰብ አስተሳሰብ መሪም ናቸው። ስለ አህዱ ሳቡሬ ብዙ ይናገራሉ። ለመሆኑ አህዱ ሳቡሬ እንደምን ወደ ዲፕሎማትነት ዘለቁ? በጋዜጠኛነትስ እንዴት ኖሩ? በከፍተኛ የአስተዳደር ደረጃዎችስ ምን ሠሩ? በደርግ ዘመንስ ምን ገጠማቸው? እንደምን ለስደት ተዳረጉ? በስደትስ ምን ሠሩ? ሙሉ ታሪካቸውን ይዤላችሁን መልሳለሁ። ስለ ኢትዮጵያና ስለ ኢትዮጵያዊነት እርሳቸው ራሳቸውም የቅርቦቻቸውም የሚሉት ብዙ ቁም ነገር አለ። አላርፍ ያለች ልባቸው በ75 ዓመት ዕድሜያቸው ኮሌጅ ጎትታ አስገብታ በሕዝብ አስተዳደር ሙያ አሶሺየት ዲግሪያቸውን አስይዛቸዋለች። ለማንኛውም ግን ለዛሬ አንድ ቁም ነገር ከአባ አህዱ ምኞት በ92 ዓመት ዕድሜያቸው ላይ
ብዙ ጊዜ ኢትዮጵያ በነበርኩበት ጊዜ የማስበው በሕይወት ዘመኔ መጨረሻ ማለት ነው። በዘመኔ መጨረሻ እንደገና ወደ ድሬዳዋ ተመልሼ ድሬዳዋ ዘመኔ መጨረስና ማሳለፍ ነበር እመኝ የነበረው በጠቅላላ። አሁን ይህንን እድል የማገኘ አይመስለኝም፣ ግን ይሄ ነበረ የልጅነት ምኞቴ በጠቅላላ። ምክንያቱም ድሬዳዋን በጣም ነው የምወዳት። በጣም ሙሉ ያደግኩባቸውን ምሳሌ ከድሬዳዋ ከወጣሁ በኋላ እንደገና 2-3 ጊዜ ከዛም በላይ ተመላልሽ ያለሁ እንደዚያ ያደግኩባቸውን ሰፈሮች፣ አካባቢዎች፣ ምናምኖች ሁሉ በእግሬ እየተዘዋወርኩ ማየሱ ምን ማለቱ በጣም ደስ ይለኝ ነበረ።
ይቀጥላል።
አድማጮች አሁን የማጠቃለያ ወሬዎች እናሰማለን። ሆንግ ኮንጋውያን ዛሬ እሁድ በከፍተኛ ድምፅ የአካባቢ ምርጫ ድምፃቸውን ሰጥተዋል። መራጮች በክልሉ የሚገኙ የምርጫ ጣቢያዎች ውጪ በከተማ ዳርቻዎች ዙሪያ የሚዘረጉ ረጅም መስመሮችን ሰርተውም ታይተዋል። የሮማው ካቶሊካዊ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የጸረ ኒውክለር መልእክቶችን ለመስበክ በታለመውና ለአራት ቀናት በሚዘልቀው የጃፓን ጉብኝታቸው ዛሬ በሂሮሽማና በናጋሳኪ ለካቶሊክ እምነት ተከታዮች ንግግር አሰምተዋል። ዛሬ ጊኒቢሳውያን ፕሬዚዳንታቸውን ለመምረጥ ድምጻቸውን ሲሰጡ ውለዋል። አገሪቱን በማስተዳደር ላይ የሚገኙት ፕሬዚዳንት ሆሴ ማሪዮ ቫዝ ምዕራብ አፍሪካዊቱን ጊኒባ ቤሳውን ለቀጣዩ በርከት ያሉ ዓመታት ለመምራት ከሚፎካከሩ 12 እጩዎች አንዱ ናቸው። ፕሬዚዳንት ሆሴ ማሪዮ ቫዝ በጊኒ ቢሳው ታሪክ በዲሞክራሲያዊ መንገድ ተመርጠው የስልጣን ዘመናቸውን ለማጠናቀቅ ሲበቁ የመጀመሪያው ፕሬዚዳንት ሆነዋል። የጸጥታ ኃይሎች በዛሬው ዕለት በደቡብ ኢራቅ ውስጥ በተቃውሞ አድራጊዎች ላይ በከፈቱት ተኩስ 5 ሰዎች ተገድለው ሌሎች በርካቶች ቆስለዋል። ዜና አበቃ።
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ስናስተናግዳችሁ የቆየነው ጽዮን ግርማና
እኔም ሶሎሞን አባተ ነን። መልካሙን ሁሉ እንመኛለን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።